ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 8 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ጠቅላይ ሚኒስትር አብይ አህመድ የቡራዩ ተፈናቃዮችን ዛሬ ጎብኝተዋል።
ወንድሞቻችን ዘንድ ማስተስ በእውነት ለማስቸገር ተሳክቶላቸዋል። ኢትዮጵያ እንደመጠን ግን መቼም አይሳካላቸው ነው መቼም አይሳካላቸው። ቤተሰብን ዘንድ ጠጡት፣ ወንድም ዘንድ መጠጣት የሚያደርጋቸው ከሆነ ጠጡት። ኢትዮጵያን ማድረስ ግን ህልም ነው።
የተከበራችሁ አድማጮች፣ ለድምፁ ጥራት ይቅርታን ጠይቃለን። ተፈናቃዮቹ ዛሬ ለተጎጂዎቹ ባደረጉት ንግግር የተጀመረውን ለውጥ ለማደናቀፍ ለጊዜው ሰዎችን መጉዳት ይቻል ይሆናል፣ ኢትዮጵያን ማፍረስ ግን መቼም የሚሳካ አይደለም ብለዋል። ሌላም መልእክት አላቸው። በአብይ ርዕስ ዘገባውን ይዘናል። ለአርዕስተ ዜናው አዲሱ
ሰሞኑን ለተፈጠሩ ወንጀሎች ተካፋይ ወይም እጃቸው ያለበት ማናቸውም ቢሆኑ ከህግ ተጠያቂነት አያመልጡም ሲል ብሔራዊ ደህንነት መስሪያ ቤት መግለጫ አውጥቷል። ኢትዮጵያና ኤርትራ ባደረጉት ስምምነት ኤርትራ ለሰብአዊ መብት ከበሬታ ፋናወጊ የሆነ ሁኔታ ተፈጥሮላታል አሉ። የኢትዮጵያ ፖሊስ 5 ሰዎች የተገደሉበትን ሰልፍ ለመበተን የተጠቀመበት መንገድ ትክክል አይደለምና ባለስልጣናት ሁኔታውን ያጣሩ ይላል አምነስቲ ኢንተርናሽናል።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሰሞኑን በተፈጠሩ ግጭቶች የታዩ የወንጀል አድራጎቶችን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከሕግ ሊያመልጥ አይችልም፣ ያለ ምንም ቅድመ ሁኔታ በሕግ ተጠያቂ ይሆናል ሲል ብሔራዊ የደህንነት ምክር ቤት ዛሬ መግለጫ አውጥቷል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና ብጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባችኋል ብሏል መግለጫው። ባለፉት 5 ወራት የዲሞክራሲ ምህዳርን ለማስፋት በርካታ ሥራዎች መከናወናቸውንና ተስፋ ሰጪ ውጤቶች መገኘታቸውን የገለጸው ይኸው መግለጫ በዚህም መላው ሕዝባችን ከመቼውም ጊዜ በላይ በሀገሩ ተስፋ እንዲሰንቅና በሀገሩ መጻኢ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል ሲል አስታውሷል። የዲሞክራሲ ሥርዓት ግንባታ ከሕግ የበላይነት ውጭ የሚታሰብ አለመሆኑን መገንዘብ እንደሚያስፈልግ የጠቆመው ይኸው ብሔራዊ የደህንነት ምክር ቤቱ መግለጫ በለውጥ ውስጥ እንደመሆናችን መጠን መንግሥት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም ይህንን እንደ አቅመ ቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል ብሏል። የመግለጫውን ሙሉ ቃል ከዜናው ቀጥሎ በአብይ ርዕስ በንባብ እናሰማችኋለን።
የኢትዮጵያ ፖሊስ አዲስ አበባ ውስጥ የተካሄደና 5 ሰዎች የተገደሉበትን ሰላማዊ ሰልፍ ለመበተን የተጠቀመበት መንገድ ጥብቅ ክትትል እንዲደረግበትና እንዲጣራ አምነስቲ ኢንተርናሽናል የኢትዮጵያን ባለሥልጣናት ጠየቀ። 5ቱ ሰላማዊ ሰልፈኞች የተገደሉት በሳምንቱ ማብቂያ ላይ 58 ሰዎች የሞቱበትን ግጭት ተከትሎ በተካሄደ እንቅስቃሴ መሆኑም ታውቋል። ሰላማዊ ሰልፈኞቹ ለብዙዎች ሞትና መቁሰል ምክንያት የሆኑትን ግጭቶች ለማቆም መንግሥት ተገቢ እርምጃ አልወሰደም በማለት ነው አደባባይ የወጡት። ግጭቶቹ የተቀሰቀሱት የኢትዮጵያ መንግሥት ያስተላለፈውን በሰላማዊ መንገድ የመታገል ጥሪ ተከትለው እንደ ኦነግ የመሳሰሉ ቡድኖች አገር መግባታቸውን ተከትሎ እንደሆነም ታውቋል። በሰላማዊ ሰልፈኞች ላይ ገዳይ የሆነ ኃይል ለመጠቀም ምንም ምክንያት አይኖርም ያሉት የአምነስቲ ምስራቅ አፍሪካ ዲሬክተር ዣን ኒያንዩኪ ለእነዚህ ግድያዎች ተጠያቂ የሆኑትን ወገኖች ለፍርድ ለማቅረብ የኢትዮጵያ መንግሥት ባለሥልጣናት አስፈላጊውን ምርመራ ማድረግ ይኖርባቸዋል ብለዋል። ባለሥልጣናቱ የሕዝብን የቅሬታ ጥያቄዎች በወቅቱ ያለመለሱበትንና እንደገናም ሰላማዊ ሰልፈኞች ተኩስ ተከፍቶባቸው መሞታቸው የዚህ ምክንያት መገለጥ ይኖርበታል ሲሉም የአምነስቲው ዲሬክተር ጠይቀዋል። የኢትዮጵያ ፖሊስ ኮሚሽነር ዘይኑ ጀማል ትናንት ለአሜሪካ ድምጽ በሰጡት ቃል ከፖሊስ ላይ ጠመንጃ ለመንጠቅ በመሞከራቸው ነው ግድያው የተፈጸመው ማለታቸው ይታወሳል።
በኢትዮጵያና በኤርትራ መካከል የተደረሰው የሰላም ስምምነት በኤርትራ ሰብአዊ መብቶች እንዲከበሩ ፈናወጊ እንደሚሆን የተባበሩት መንግስታት ድርጅት አስታወቀ። የኢትዮጵያና የኤርትራ መሪዎች ቀደም ሲል የሰላም ስምምነት መፈራረማቸውን ያስታወሱት በኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች አያያዝ ልዩ መልእክተኛ ሼላ ኪተሩት ሁለቱም ለስምምነቱ ተግባራዊነት ያላቸውን ቁርጠኝነት በተለያዩ ወቅቶች እንዳረጋገጡ ማመልክተዋል። በኤርትራው ፕሬዝዳንት ላይ ግልጽ ደብዳቤ የጻፉ 11 ከፍተኛ የመንግስት ባለስልጣናት እንዲሁም 10 የነጻው ፕሬስ አባላት መታሰር በሀገሪቱ ውስጥ አለ ያሉትን የመብቶች ረገጣ የሚገልጹ መሆናቸውን መልእክተኛዋ አመልክተው ከዚሁ የመብቶች ረገጣ ጋር በተያያዘም ከቀድሞ የገንዘብ ሚኒስትር የተላከላቸውን ሪፖርት ማግኘታቸውንም ጠቅሰዋል። ሚስኬተሩት
አድማጮች ዜና የምትላልፍላችሁ ከአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ነው። የደቡብ ሱዳን በሴቶች ላይ በስፋት ለሚደርሰው ወሲባዊ ጥቃትና ድፍረት የሀገሪቱ መንግስት የመፍትሄ እርምጃ አልወሰደም ሲሉ የተባበሩት መንግስታት ድርጅት መርማሪዎች ወነጀሉ። የደቡብ ሱዳን የሰብአዊ መብቶች ኮሚሽን ደቡብ ሱዳን ውስጥ በተጠቀሱት ወንጀሎች ምርመራ የተካሄደባቸውም ይሁን ለፍርድ የቀረቡ እጅግ ጥቂቶች ናቸው ብሏል። ሊሳ ሽላይን ለቪኦኤ ከጄኔቭ ያጠናቀረችው ዘገባ እንዳመለከተው ኮሚሽኑ የክትትሉን ውጤት የያዘ ሪፖርት ለመንግስታቱ ድርጅት የሰብአዊ መብት ኮሚሽን አቅርቧል። ቁንጅታዬ ዝርዝሩን አላት።
ሶስቱ የኮሚሽኑ አባላት ደቡብ ሱዳንን ጎብኝተው በቅርቡ ተመልሰዋል። በጉብኝታቸውም ወቅት በዘፈቀደ ስለተፈጸሙ ግድያዎችና ዘግናኝ ወሲባዊ ጥቃቶች ከብዙዎች እንደተነገራቸው ገልጸዋል። የኮሚሽኑ ሊቀመንበር ያስሚን ሱካ ሲናገሩ የይ ወረዳ ውስጥ ሴቶች በመንግስቱ ወታደሮች ተጠልፈው እንደተወሰዱና እንደተደፈሩ ተነግሮናል። ተደፍረው የጸነሱ ሴቶችም በማህበረሰባችን እንገለላለን በሚል ፍራቻ የሚወልዱትን ህፃን ጥለው ይሄዱም እንዳሉ ሰምተናል ብለዋል።
Women in South Sudan have been treated by government soldiers and armed actors to the country.
ደቡብ ሱዳን ውስጥ የመንግስቱ ወታደሮች ያካባቢ ሚሊሻዎችና ሌሎችም ታጣቂዎች ሴቶችን የውጊያ ድል ውጤታቸው አድርገው ይመለከቷቸዋል። በተቀናቃኝ ጎሳ ቡድኖች መካከል በሚነሱ ግጭቶችም ሴቶቹ ለወሲባዊ ጥቃት ይጋለጣሉ።
ባለፈው የአውሮፓውያን ዓመት በዓለም አቀፍ የሴቶች ተቋምና ኢንተርናሽናል ሬስኪው ኮሚቴ በተባለው ዓለም አቀፍ የሰብአዊ ረድኤት ድርጅት የተከናወነ ጥናት ከደቡብ ሱዳን ሴቶችና ልጃገረዶች ውስጥ 2/3 በህይወት ዘመናቸው ቢያንስ አንድ ጊዜ ወሲባዊ ጥቃት እየተፈጸመባቸው እንደሆኑ ደርሶበታል። የደቡብ ሱዳን ሴቶችና ልጃገረዶች የሚፈጸምባቸው መጠነ ሰፊ ጥቃት ከእንግዲህ ችላ ሊባል አይገባም። ፍትህም ካሳም ሊሰጣቸው ይገባል። ሕክምናና የምክር አገልግሎትም ማግኘት አለባቸው ብለዋል ኮሚሽነሯ። ተጠያቂነትና ፍትህ በሌለበት ደቡብ ሱዳን ዘለቄታ ያለው ሰላም ልታገኝ አትችልም ሲሉም አስጠንቅቀዋል። የደቡብ ሱዳን የፍትህና የማህበራዊ ጉዳዮች ሚኒስትር ፖሊኖ ዎናዊላ መንግስታችን የሰብአዊ መብት ጥሰቶችን አይደግፍም፣ በዚህ ረገድ መሻሻሎችን አስመዝግበናል ሲሉ ይከራከራሉ።
የአውሮፓ ህብረት ሀገሮች መሪዎች በስደተኞች ጉዳይ ላይ በኦስትሪያዊቱ ከተማ ሳልዝበርግ ነገ ሊያደርጉት ያቀዱትን ጉባኤ በአባል ሀገሮቹ መካከል የተፈጠረው ጥልቅ መከፋፈል ሊያደናቅፈው እንደሚችል ተሰግቷል። የአውሮፓ ህብረት ጠቅላይ ቢሮ ፍላጎት የድንበር ጠባቂዎቹ ወደ ሌሎቹ ሀገሮች ዘልቀው በመግባት እንዲመደቡ ሲሆን፣ እንደ ሃንጋሪ ያሉ አባል ሀገሮች ፍላጎት ግን የራሳቸውን ድንበር በራሳቸው ወታደሮች ማስጠበቅ ነው። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ስልሳ የሚሆኑ የተሳፈሩበት አየር የሚሞላ ጀልባ እየተነፈሰ በመሆኑ ቀስ በቀስ እየሰጠሙ ነው። የስፔን ነፍስ አድን ጓዶች ወደ ጀልባው ሲቃረቡም ፍልሰተኞቹ በመጮህ መዋኘት እንደማይችሉ እየተናገሩ ነበር። መጨረሻ ላይ ግን ለአደጋ የተጋለጡት ተሳፋሪዎች በሙሉ ሊተርፉ ችለዋል። የተባበሩት መንግሥታት ድርጅት እንደሚለው በያዝነው የአውሮፓውያኑ ዓመት 2018 ብቻ 38,000 የሚጠጉ ስደተኞች ስፔን ደርሰዋል። የአውሮፓ መሪዎች በነገው ዕለት ሳልዝበርግ ከተማ ተገናኝተው በዚህ ጉዳይ ላይ ከመምከራቸው በፊት ያስተናጋጇ የኦስትሪያ ቻንስለር ሴባስቲያን ኩርዝ የአውሮፓ ህብረት የድንበር ኮሚሽን የድንበር ተሻጋሪ ጥበቃ ሚናውን እንዲያጠናክር ጥሪ አስተላልፈዋል።
To secure our external borders, the frontline countries of the European Union need
ውጫዊውን ድንበሮቻችንን ለማስጠበቅ ህብረቱ በቅድሚያ ስደተኞቹ የሚደርሱባቸው ሀገሮች የኛን ድጋፍ ይሻሉ። የኛን መተባበር ይፈልጋሉ። በሌላ በኩል ግን እነርሱም የአውሮፓ ህብረት የሚሰጣቸውን እርዳታና ድጋፍ መቀበል ይኖርባቸዋል።
ኢጣሊያና ሃንጋሪ ግን ቀድመውንም ለፍልሰተኞቹ ቀውስ የአውሮፓ ህብረትን ስለሚከሱ የአውስትሪያውን ቻንስለር መልእክት የተቀበሉ አይመስልም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦብረን እንዲያውም ትላንት በግልጽ ተቃውሟቸውን አሰምተዋል።
ሆታርቪደለምሄዝ ዮቦን ኤርቱንግ ሚንት ባቲ ብሪስተርበን
በድንበር ጥበቃው በኩል እኛ በብራስልስ ካለ ማንኛውም ዘብ ወይም ከዓለም አቀፍ ድርጅት እንሻላለን። ስለዚህ የራሳችንን ድንበር የመጠበቅ መብታችንን ለሌላ አሳልፈን አንሰጥም ብለዋል። በአውሮፓ የፖለቲካ ህብረቱ እየተጠናከረ ቢመጣም በፍልሰተኞች ጉዳይ ግን ክፍፍሉ እያደገ ነው።
ለሰዓቱ ያለን ዜናም በዚሁ አበቃ።
ዜና በርከት ያለ ነው ያዘጋጀ ነው። ለዜናው የተያዘው ክፍለ ጊዜ አበቃ።
ማለት የተረፈን ዜናለሽ
ጊዜ ባገኘን ጊዜ እንመለስባቸዋለን። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ መስከረም 8 2011 ዓመተ ምህረት ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። አዲሱ 2011 ዓመተ ምህረት
አለፈለት። የአረቢያ ልሳነ ምድር፣ የአፍሪካ ቀንድና የኢትዮጵያ ቦታ።
ኢትዮጵያ በጅቡቲም አካባቢ፣ በሶማሊያም፣ በኤርትራም አካባቢ ቀይ ባህርን እንደ ቻይናን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት። የራሷን ብቻ ሳይሆን ኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችን፣ ለልማታችን ትልቅ ትኩረት፣ ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቅቃ ታውቃለች።
የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ የሰሞኑን የኢትዮጵያና የኤርትራ መሪዎች የጅዳ ግንኙነት አስመልክቶ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ይዘናቸዋል በምሽቱ ዝግጅታችን።
አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
በምሽቱ አብይ ርዕስ በቅድሚያ የያዝነው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ ነው።
ብሔራዊ የደህንነት ምክር ቤት በ8/1/2011 ዓመተ ምህረት ባደረገው ስብሰባ በአገራችን እየተስተዋሉ ያሉ ህገወጥና የሥርዓት አልበኝነት እንቅስቃሴዎችን ገምግሞ የሚከተለውን መግለጫ አውጥቷል። ባለፉት 5 ወራት የዲሞክራሲ ምህዳሩን ለማስፋት በርካታ ሥራዎች ተከናውነው ተስፋ ሰጪ ውጤቶች ተገኝተዋል። በዚህም መላው ህዝባችን ከመቼውም ጊዜ በላይ በአገሩ ተስፋ እንዲሰንቅና በሀገሩ መጻኢ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል። ሆኖም የዲሞክራሲ ስርዓት ግንባታ ከህግ የበላይነት ውጪ የሚታሰብ አለመሆኑን መገንዘብ ያስፈልጋል። በለውጥ ውስጥ እንደመሆናችን መጠን መንግስት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም ይህን እንደ አቅመ ቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል ይላል
መግለጫው። በመቀጠል ሰሞኑን በአዲስ አበባና በዙሪያዋ በተከሰቱ ግጭቶች በርካታ ዜጎች ውድ ሕይወታቸውን አጥተዋል ይላል። ይህን ብጥብጥ በተለያዩ አካባቢዎች ለማስቀጠል በሶማሌ ክልልና በሌሎች አካባቢዎች የከሸፈባቸውን የጥፋት እቅድ በሌላ ሙከራ ለመቀጠል እንዲሁም በመስከረም መጨረሻ የሚካሄደውን የኢህአደግ ጉባኤ ለማደናቀፍ በርካታ ጥረቶች እየተደረጉ ነው ብሏል። አክሎም ሁከቱ ላይ እንደሚመስለው ከትናንሽ ችግሮችና ልዩነቶች የሚነሳ ሳይሆን በታቀደ መልኩ የሚከናወን ድብቅ ፖለቲካዊ ዓላማ ያለው ህዝብን ከህዝብ በማጋጨት ወይም ግጭቶች ሲከሰቱ ነሱን እንደ መልካም አጋጣሚ በመጠቀም የማባባስና ሀገራችንን የማያባራ ግጭት ሰለባ በማድረግ ለውጡን ለማሽመድመድና ለመቀልበስ የሚደረግ ሴራ አካል ነው ይልና የብሔራዊው የደህንነት ምክር ቤት መግለጫ ሲቀጥል፣
በመሆኑም ይላል መንግስት ያለበትን የህግ የበላይነትና የዜጎችን ደህንነት የማስጠበቅ ኃላፊነት ለመወጣት ማንኛውንም ህጋዊ የማያዳግምና ተገቢ እርምጃ ለመውሰድ በሙሉ ዝግጅትና አቋም ላይ እንደሆነ ሊታወቅ ይገባል ይላል። ስርዓት አልበኝነትን ከዚህ በኋላ የምንታገስበት ልብ የምንሸከምበት ትከሻም የለንም። በመሆኑም ለዜጎች ህይወት ዋስትና ለመስጠት መንግስት ማንኛውንም ህጋዊና የማያዳግም እርምጃ መውሰድ የጀመረ ሲሆን ይህ ሁኔታ ተጠናክሮ የሚቀጥልም ይሆናል። ወጣቱም በስሜት እየተገፋፋ የፖለቲካ ነጋዴዎችና ዘራፊዎች መሳሪያ እየሆነ አፍራሽ ወደ ሆነ ድርጊት መምጣቱን መረዳት ይኖርበታል። በመሆኑም አውቆም ይሁን ሳያውቅ በህገወጥ ድርጊት ላይ የሚሳተፍ ወጣትና ማንኛውም የህብረተሰብ ክፍል ህጋዊ እርምጃ የሚወሰድበት መሆኑን አውቆ ከጥፋት ተግባሩ እንዲሰበሰብ መንግስት ያሳስባል ይላል።
የጥፋት ኃይሎች አለ ብሔራዊው የደህንነት ምክር ቤት። የጥፋት ኃይሎች በሚያደርጉት የመጨረሻ መፍጨርጨር ለጊዜው የታወቀው የህዝብ ሰላም ወደ ነበረበት እንደሚመለስ መንግስት ያረጋገጠ፣ በየትኛውም የኢትዮጵያ ክፍል ኢትዮጵያዊ የሆነ ሁሉ የደህንነት ስሜት ተሰምቶት መንቀሳቀስና መኖር እስከሚችል ድረስ መንግስት ሰላምና መረጋጋትን የማስከበር ስራውን አጠናክሮ ይቀጥላል። በመቀጠልም በዚህ ሂደት ውስጥ ወንጀሎቹን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ ሰው በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከህግ ሊያመልጥ አይችልም። ያለምንም ቅድመ ሁኔታ በህግ ተጠያቂ ይሆናል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና በጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባችኋል።
በመጨረሻም የብሔራዊ ደህንነት ምክር ቤት መግለጫውን እየቋጨ ነው። አሁን ከጀመርነው የሰላምና የዲሞክራሲ የለውጥ መንገድ ማንም ኃይል ሊያደናቅፈን እንደማይችል ልናረጋግጥላችሁ እንወዳለን። ማክሰኞ መስከረም 8 2011 ዓ.ም ምረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ የደህንነት ምክር ቤት አዲስ አበባ ኢትዮጵያ።
ወደ ተከታዩ የመጽሔት ርዕስ እና ዘገባ እናልፋለን። በቡራዩና በአካባቢዋ በሕፃናትና በሴቶች ላይ ጭምር አሰቃቂ ወንጀል ፈጽመዋል የተባሉ ቡድኖች ተጣርተው ለፍርድ እንደሚቀርቡ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ዛሬ ተፈናቃዮቹን በጎበኙበት ወቅት ለተጎጂዎች ባደረጉት ንግግር የተጀመረውን ለውጥ ለማደናቀፍ ለጊዜው ሰዎችን መጉዳት ይቻል ይሆናል፣ ኢትዮጵያን ማፍረስ ግን መቼም የሚሳካ አይደለም ብለዋል። ጽዮን ግርማ ተጨማሪ አላት።
ቅዳሜ መስከረም 5 2011 ዓ.ም በቡራዩና አካባቢው የተደራጁ የተባሉ ቡድኖች ባደረሱት ጭካኔ የተሞላበት ጥቃት 25 ሰዎች መገደላቸውን፣ ቁጥራቸው ተጣርቶ ያልተገለጸ ሰዎች መቁሰላቸውና ለጊዜው ቁጥራቸው ተመዝግቦ ያልተጠናቀቀ ብዙ ነዋሪዎች መፈናቀላቸውን የፌዴራል ፖሊስ ትላንት ማስታወቁ ይታወሳል። ከነዚህ ተፈናቃዮች መካከል የተወሰኑትን በዛሬው ዕለት የጎበኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን በኢትዮጵያውያን ላይ የፈጸሙት ድርጊት በእጅጉ ማዘናቸውን ገልጸዋል። ድርጊቱን ፈጽመዋል ባሏቸው ላይ ቁጣቸውን አንጸባርቀዋል።
ሴቶች፣ ህጻናት፣ እናቶች ደማቸው ስለፈሰሰ መንገድ ስላደሩ ስለተሰቃዩ እንኳን ደስ አላችሁ ነው የሚላቸው። እንግዲህ ማስበ ያለ ወንድሞቻቸውን እንደማፍሰስ ደመሰላቸው እንኳን ደስ አላቸው ባረካቸው ይቆን እርካታ
ይህን ድርጊት ፈጽመዋል ተብለው የተጠረጠሩት ዛሬም ድረስ በቁጥጥር ስር እየዋሉ መሆኑን ጠቁመው የኢትዮጵያውያኑን ደም ያፈሰሱ ለፍርድ ይቀርባሉ ብለዋል። የተፈናቃዮቹ ህይወትም ወደ ነበረበት እንደሚመለስ ለተፈናቃዮቹ ነግረዋቸዋል።
እንደዚህ ከሆነ እንደዚህ ወርቶ ትናዘፈል ነገር የለም። ይህ መንግስት ፍላጎት ሁሉም ግሩፕ እየመሰሉ ነው። እንደ ሀገር ኢትዮጵያውያን ተዋደን ተከባብረን በጋራ ለመኖር እስካልወሰን ድረስ የተራ ጉዳይ እንዳሸነፈ አይኖርም። ዛሬ እንደተገታቸዋት
ጠቅላይ ሚኒስትሩ ይህንን ንግግር ሲያደርጉ የድምጽ ጥራት ችግር የነበረ ሲሆን ጠቅላይ ሚኒስትሩ ቀደም ሲል እንዳሰማናችሁ ያሉት ወንድም በወንድሙ ላይ ዜጋ በዜጋው ላይ እንዲህ አይነት ድርጊት መፈጸሙ በአንድ ሀገር ላይ እጅግ አሳፋሪና ውርደት ያለበት ነው ብለዋል። ከእንደዚህ አይነት ውርደት ለመውጣት የሚያዋጣው ነገር ይቅር ማለት ብቻ መሆኑንም አስመረውበታል። ምክንያቱም መገዳደል መጨረሻ የለውም ብለዋል።
ደም ፈሶ ህጻናት ብዙ ሜዳ እስከሚወጡ ድረስ ስለማይረኩ የእነሱ ሰይፍ ገዳይ ነው። የእነሱ ፖለቲካ መንገድ አንድን ከአንድ አጋድሎ ማድረግ ነው። እኛም ሰይፍ አለን፣ ሰይፍ አላጣንም። የእኛ ሰይፍ ግን ሰላም፣ ይቅርታና ፍቅር ነው ያለው። ደም በማፍሰስ ማሸነፍ ስለማያዋጣ የተረከባቸው በደል ይሰማኛል፣ ያመኛል፣ ከእናንተም በላይ ያቆስለኛል። ይህን እንጂ እንደው የተሸነፈና የከሸፈ ስለሆነ ማንም ቁማር የሚጫወት ፖለቲከኛ ሲተፈተስ የምንመጣ ወጣት ስለሆነ የገዛ ወንድምን በመግደል ያሸነፈ ይመስለዋል። በሶማሌ ክልል ኦሮሚያ ሲፈናቀሉ እንደዚህ ብዙ ሴቶች ደመት ተመሳጥለዋል። ከአማራ ክልል ትግራይ ሲፈናቀሉ ከቤንሻንጉል ክልል አማራና ኦሮሞ ሲፈናቀል ከኦሮሚያ ክልል ጉጂ በየክልል ሲፈናቀል በደቡብ እነዚህ አጋጥሟል። ብዙ የውርደት ጉዞ ማቆም ያለ የሚያሸንፍና ያለ ከመሰለ የለም። አንሸንፍ እንደዚህ ትንሽ ቆመና ኦሮሞ አማራ ምለ ይቀራል። ሀረር፣ ወለጋ፣ ጅማ ብሎ ደረጃ ይከፋፈላል። ወሎ፣ ጎንደር፣ ጎጃም እያለ ይከፋፈላል። የመረረትን ግለት ጓዳ ገብቶ አይቆምም። እንደተከታተለ ያመጣጥለው የሚያዛጣን ጠንክሮ የምክራ የማት በማትለ ብቻ የመጣ አይደለም፣ በመላ ኢትዮጵያ የመጣ ነው።
ጠቅላይ ሚኒስትሩ ቀደም ብላችሁ እንደሰማችሁት በደረሰው በደል ማዘናቸውን ገልጸው ዛሬ በብሔር የተጀመረ ግጭት ነገ ደግሞ በክልል ከዚያም በጎሳ ቀጥሎም በከተማ እያለ ይቀጥላል። የሚያዋጣው ይቅርታ ብቻ ነው። እርስ በርስ በመጋጨት የሀገሪቱን ሰላም ማስጠበቅ አይችልም። የሀገሪቱን ሰላም ለማስጠበቅ ሁሉም ለሕግ ተገዢ መሆን አለበት ብለዋል። አያይዘውም ይህን ድርጊት የፈጸሙትና ያቀነባበሩት አካላት በሀገሪቱ የተጀመረውን የዲሞክራሲ መንገድ ማላገጫ ለማድረግ መሆኑን ጠቅሰው እነዚህ ወገኖች ለጊዜው አደጋ ሊያደርሱ ይችላሉ፣ ኢትዮጵያን ግን ማፍረስ አይቻላቸውም ብለዋል።
ወንድሞቻችን ደም በማፍሰስ በእውነት ለማስቸገር ተሳክቶላቸዋል። ኢትዮጵያን በመረጠን ግን መቼም አይሳካላቸው ነው፣ መቼም አይሳካላቸው። የተሰሳውን ደም ጠጡት። ወንድም ደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው።
ጠቅላይ ሚኒስትሩ ለተቃዋሚ ፓርቲዎችም መልእክታቸውን አስተላልፈዋል። የማትቆጣጠሩትን ሰልፍ አደባባይ በመጥራት የኢትዮጵያውያን ደም ለመፍሰስ ምክንያት አትሆኑም ሲሉ መክረዋል።
የውርደት ጉዞ መቆም አለበት። ጥቅስ አብይ አህመድ ዛሬ ከተናገሩት የተወሰደ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ደም የሚያረካችሁ ከሆነ ጠጡት። አብይ አህመድ ጥሩ ዘገባ ነው። የድምፁ ጥራት ይቅርታ ግን እንጠይቃለን። ወደ ቀጣዩ ዘገባ እንለፍ። የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ኦብነግ በጋራ ለመስራት በዛሬው ዕለት አስመራ ላይ በመርህ ደረጃ ተስማምተናል ብለዋል። ዘጋቢያችን ብርሃነ በርሀ ከአስመራ ተከታዩን ልኳል።
የኦጋዴን ብሔራዊ ነጻ አውጪ ግንባር የትጥቅ ትግሉን አቋርጦ ወደ ኢትዮጵያ በመግባት በሰላማዊ መንገድ ትግሉን ለመቀጠል ነው ስምምነት ላይ የደረሰው። የኢትዮጵያ የመንግስት ልዑካን ቡድንን መርተው የመጡት የኢትዮጵያ መንግስት የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ Minister Ato Ahmed Shidde besetut gazetaw meglecha mengistna obnek attakalay be Somalia killena ba agaritu gudayach lay begara lemesrat inde tasmamuna yismimmenetim ke Ethiopia balefe la Africa qand salam tilik astwaatso ndallo galtsawal
በዚውት ኦንለፍ ወደ ሀገር ውስጥ ገብቶ በሰላማዊ መልኩ እንዲንቀሳቀስ አጠቃላይ ስለ ክልሉ ያለው ፖለቲካ ጉዳይ ፖለቲካ ለማቸው በሰላማዊና በገበንክሰም መልኩ ለመንቀሳቀስ በመርህ ደረጃ ከስምምነት ደርሰናል። በቀጣዩም ስምምነቱን ቋጭተን ወደ ሀገር ቤት ውስጥ ትልቅ አቀባበል ተደርጎላቸው ገብተው በሀገር ውስጥ እንዲንቀሳቀሱ ይሆናል። በክልላዊ ጉዳዮች በጋራ እንሰራለን፣ በሀገራዊ ጉዳዮች በጋራ እንሰራለን፣ አጠቃላይ ደግሞ በቀጠናው ትስስር ላይ በጋራ ለመስራት ተስማምተናል። በዛሬው ዕለት የተደረገው ውይይት እጅግ በጣም ታሪካዊ ነው። የሶማሊያን ክልል ሰላም፣ የኢትዮጵያን ሰላም እንዲሁም የምስራቅ አፍሪካን ትስስር የበለጠ የሚያጠናክር ታሪካዊ ስምምነት የተደረገበት ነው ማለት ይቻላል።
የኦብነግ የሥራ አስፈጻሚ ኮሚቴ አባልና የኮሙኒኬሽን ጸሐፊ አቶ ሐሰን አብዱላሂ በበኩላቸው በኢትዮጵያ በተገኘው አዲስ የፖለቲካ ለውጥ የበኩላቸውን ተሳትፎና ድርሻቸውን ለመወጣት ወደ አገር ቤት ለመግባት እንደተስማሙ ከገለጹ በኋላ ሁሉም የኢትዮጵያ ሕዝብ መቻቻልን በማዳበር በአንድነት እንዲሰራም መልእክታቸውን አስተላልፈዋል።
በጋሪ ላይ አመታት የነበረውን ችግር ጋራ መፍትሄ ለማግኘት ተነጋግረንበት የተለያዩ ሰዎችን ድርሰን የጋራ መተገኝ ተወለጅ ወራፊሱን ተቻችለን የዲሞክራሲ መንገድን ተፈን በኢትዮጵያ የተገኘውን አዲሱ የፖለቲካ ሁኔታ ተሳትፈው እና አስተዋጽኦ ለማበረከት ዝግጁ መሆናችን ተነግረን ብዙ ሰዎችን አስተላልፈን ያው በቀጣዩ ሁኔታዎችን በጥሞና መመልከት ያስፈልጋል ማለት ነው። እና አስተላልፈው መልእክት ሁሉም የኢትዮጵያ ሕዝብ አንድ ላይ መጥተው የጋራ መፍትሄ እንዲገኝላቸው የነበሩትን ችግሮችን የመቻቻል ባህርን አዳብረን ያው አንድ ላይ ለወደፊቱ የምንጓዝበት መንገድ መፍጠር መቻል አለብን።
የሶማሌ ክልል ተጠባባቂ ፕሬዝዳንት አቶ መሐመድ ዑመር በበኩላቸው የሶማሌ ሕዝብ ችግር ለረጅም ዓመታት ያስቆጠረ በመሆኑ በተለያዩ ጊዜያት ረጃጅም የትጥቅ ትግሎች ሲካሄዱ እንደነበሩ ከጠቀሱ በኋላ የዛሬው ስምምነት የትግሉ ውጤት እንደመሆኑ መጠን የሶማሌ ሕዝብ እጅ ለእጅ ተያይዞ በጋራ ለመብቱ መስራት የሚያስችለው አዲስ ምዕራፍ እንደሆነም አስረድተዋል።
ሁሉም የሶማሌ ህዝብ በጋራ እጅ ለእጅ ተያይዞ እስካሁን ያተመላላቸው መብቶች ንጎናጻፍ ለማስቸግ አዲስ ምዕራፍ ተከፍቷል ብለን ስለምናምን የዛሬው ውይይት ታሪካዊ ነበር። ቀጣይ መቋጨት ያለባቸው አንዳንድ ጉዳዮች ሊኖሩ ይችላሉ። በአጠቃላይ ግን በመርህ ደረጃ ምን አይነት አቅጣጫ መከተል አለብን በሚለው ተስማምተናል። የቀሩትን ጉዳዮች አብረን እንጨርሳለን የሚል ከፍተኛ ተስፋ ነው ያለን።
አምስት አባላትን የያዘው የኢትዮጵያ መንግስት የልዑካን ቡድን የኢትዮጵያ መንግስት የኮሙኒኬሽን ጉዳዮች ፈትዌት አላፊ ሚኒስተርና የኢትዮጵያ የሶማሌ ክልላዊ መንግስት ኢሱዴፓ ሊቀመንበር አቶ አህመድ ሸዴ የሶማሌ ክልል ተጠባባቂ ፕሬዝዳንት አቶ ሙስጠፋ ዑመር የያዘ ሲሆን በኦብነግ ሊቀመንበር አድሚራል መሐመድ ዑስማን የተመራው የልዑካን ቡድን ደግሞ 8 የስራት አስፈጻሚ ኮሚቴ አባላትን የያዘ ነው። ኦብነግ ለ30 አመታት የትጥቅ ትግል ሲያካሂድ ቆይቷል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ወደ ተከታዩ የመስሄት ርዕስ እናልፋለን። ወጣቱ በህይወቱና በደሙ ያመጣውን ለውጥ ለማስቀጠል ዘብ መቆም አለበት ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ አሳስቧል። በዜጎች ላይ አደጋ ከመድረሱ በፊት መንግስት በቂ የደህንነት ጥበቃ እንዲያደርግላቸውም ጠይቋል። መለስካቸው አማረ ተጨማሪ አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ባወጣው መግለጫ ያተኮረው በዜጎች ደህንነት መጠበቅና በመንግስት ኃላፊነት ላይ ነው። አሁን ባለው ተጨባጭ ሁኔታ መንግስት የዜጎችን ደህንነት መጠበቅ አልቻለም የሚል ርዕስ ያለው የድርጅቱ መግለጫ በኢትዮጵያ ህዝብና ለውጥ ፈላጊ ኃይሎች የህይወት መስዋዕትነት የተገኘውን ለውጥ ለመቀልበስ ጸረ ኢትዮጵያ ቡድኖች ሰላም ለማደፍረስ፣ ሀገር ለማፍረስ እየሰሩ ናቸው ይላል። ይህ የሚታወቅ ቢሆንም መንግስት ለዜጎች የሚያደርገው ጥበቃ ጠንካራ ባለመሆኑ ዜጎች በህይወት የመኖር መብታቸውን አጥተው አሰቃቂ ጥቃት የተፈጸመባቸው ሲሆን በአያሌ ዜጎቻችን ላይ የዘረፋና ድብደባ፣ ዛቻ፣ ሌሎችም ኢሰብአዊ ድርጊቶች የተፈጸሙባቸው ነው ብሏል። ሰሞኑን በቡራዩ የተፈጸመውን በመንተራስ የጸጥታ ኃይሉ ድክመት እንደነበረው የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ተጨማሪ ማብራሪያ ሰጥተዋል።
የጸጥታ ኃይሎችን በተመለከተ እኔ በዚህ አጋጣሚ ማንሳት የምፈልገው ነገር ምንድን ነው? በቴሌቪዥን ብቅ እያሉ ልቅሶ እንዲደርሱ አይደለም የምንፈልገው፣ ለህዝቡ መርዶ እንዲነግሩ አይደለም የምንፈልገው፣ ህዝቡን ከጥቃት እንዲከላከሉለት ነው የምንፈልገው፣ የመኖር መብቱን እንዲያረጋግጡለት ነው የምንፈልገው። አርብ፣ ቅዳሜ፣ حاموس روف ودهالك أمرن سنعي يتطتا هايلو تشاتشن هزبون سايون راسا تشون نبري متبكوت مالك إيالونو يتقدل يالو هزب إيالونو يموت يالو منغست يالو يتطتا هايل يالو نيان داندي ارغت ريفورم أسجاري نو ريفورم مغن هزب يميشار سادر لن يمواكر لوتو ليلاون يمسراتو أتشاتي لي مالكو ريفورم أسجاري ليوني چلان تككل نو حزب گن بماننتو حزبن يميچرس ريفورم አይደለም ايهن يميادرگو سوچن دگمو بگوياچو يالو كنيا بلاي منگست راسو ياوقاچو
يمياد مگرچ اكلوم ياگريتو وطات اون لتجمرو روت واننيا تتقاش يهرتسو كفرن دونا اوقناون يساتال ليلوتون دماچون يافسسو አድምታቸውን ከሰከሱ ውዴዎታቸውን እየሰጡ አገራችንን ከጥፋት የታደጉ የቁርጥቀን ልጆች ወጣቶች በተለይም ፋኖችና ቄሮች ናቸው ይላል። ከተላ አድርጎ ግን ዋጋ የከፈላችሁለትን ለውጥ ለማዳፈን ስርዓቱ ወልዶ ያሳደጋቸው ደም የማፍሰሳባዚ ተጠናውታቸው እኩይ ምግባርን ክብራቸው ያደረጉ በስማቸው የሚነግሩ ቁጥረኞችን ለይቶ በመውጣት ለውጡን ለማስከተል ዘብ መቆም ያስፈልጋል ብለን በሰኑ እናምናለን ብለዋል። በመጨረሻም መንግስት ግዴታቸውን ባልተወጡ የጸጥታ ኃይሉ አባላት ላይ ተገቢና ህጋዊ እርምጃ እንዲወሰድ ለተፈናቀሉ ወገኖች ሁሉ አስፈላጊ እርዳታ እንዲደረግላቸው መያድ ጥሪ አቅርበዋል። መንግስታቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ
በአዲስ አበባና አካባቢዋ በተፈጠረ ግጭት የዜጎች ህይወት ማለፍ ያካልና እንዲሁም የንብረት ጉዳት መድረስ የሚወገድ ተግባር ነው ሲል አረና ለሉዓላዊነትና ለዲሞክራሲ አስተውቋል። መንግስት ጥፋት የፈጸሙ አካላትን ባስቸኳይ ህግ ፍት አቅርቦ አስተማሪ እንዲሁም ህጋዊ እርምጃ እንዲወስድ ፓርቲው ጥሪ ማቅረቡን የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በዛሬው ዕለት በሰጡት መግለጫ ተናግረዋል። ሙሉጌታ ጽባህ ነው ዘገባውን ያላከለን።
በአዲስ አበባና ዙሪያዋ በታየው ግጭት ለበርካታ ዜጎች ህይወት መጥፋት፣ አካል መጉደል፣ ንብረት መውደም፣ ከቤት ንብረታቸው መፈናቀል ፓርቲያቸው በጥብቅ እንደሚያወግዘው የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ገልጿል። የኢትዮጵያ ፖለቲካ ሰፍቶ መቻቻል መደማመጥ የዳበረበት ምህዳር እንዲፈጠር በሚያስፈልግበት በዚህ ሰዓት በቀላሉ ሊታለፉ የሚገቡ ጉዳዮችን ወደ ከፋ ግጭትና ህይወት መጥፋት ሊያደርሱ አይገባም ብሏል። የዜጎች በፖለቲካ ልዩነት ምክንያት ውድ ህይወት ቸውን ማጣታቸው አካላቸው መጉደል ንብረታቸው መውደም የሚያሳዝን ድርጊት ብቻ ሳይሆን የሚወገዝ ወንጀልም ጭምር ነው ሲሉ ተናግሯል።
አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። መላው የኢትዮጵያ ህዝብም የዚህን አይነት በትንሽ የሆኑ መነሻዎች ወደ ትልቅ የሆኑ ጉዳቶች እየሆኑ ስለሆነ በጥንቃቄና በመቻቻል ጉዳት እንዳይደርስ አብሮ ለሰላም ዘብ እንዲቆሙ ጥሪውን ያስተላልፋል። መንግስትም ይሄ ነገር ጉዳት ሳይደርስ አስቀድሞ የሰላምና የመረጋጋት ስራ እንዲሰራ ጥሪውን ያቀርባል። ስለዚህ መንግስትም ህዝብም ይሄ ጉዳይ እንዳይሰፋና ሀገራችን ሰላምና መረጋጋት ያለበት ሀገርነቷን አብሮ መታገልና መንቀሳቀስ እንዳለባቸው ጥሪውን ያቀርባል።
ህይወታቸው ላጡ ዜጎች አረና የተሰማውን ሀዘን በመግለጽ ለቤተሰቦቻቸውንም መጽናናት ይመኛል ብለዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለ።
ሙሉጌታ አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ዝርዝር ዜና ስናልፍ ጅማ ላይ ይቅርታ፣ በቡራዩና በአካባቢው ሰሞኑን በተፈጠረው ችግር ላይ ለመስራት በሚል ለዛሬ ይዞት የነበረውን የጅማ ጉባኤውን ወደ ነገ ማዛወሩን የኦሮሚያው ገዢ ፓርቲ ኦህዴድ አስታውቋል። የነበረው ብጥብጥ ጉባኤውን ለማደናቀፍ ጭምር ሲሰራ ነበርም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው ከጅማ።
የኦህዴድ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ ዛሬ ለመገናኛ ብዙሃን እንደተናገሩት ሊቀመንበሩ ያልተገኙት በቡራዩና አዲስ አበባ አካባቢ ተከስቶ የነበረውን ችግር ለማርገብና ለህዝብ ቅድሚያ ሰጥቶ ችግሩን ለመፍታትም እንደሆነ ተናግረዋል። የችግሩ አንዱ ዓላማ ጉባኤውን ለማደናቀፍ ታቅዶ ሲሰራ እንደነበረ ተቋሚ ምልክቶችም አሉ ያሉት ወይዘሮ አዳነች፣ ነገር ግን ለነዚህ ዓላማዎች እጅ አንሰጥም የሚል ነው ለጋዜጠኞች ዛሬ የገለጹት።
የጉባኤው ማግስት ላይ ሆነ ተብለው በተደረገ
የተደራጁ የተለያዩ አካላት ቡራዩ ላይና አዲስ አበባ አካባቢ የፈጠሩት ህገወጥ ተግባር በሰዎች ላይ የመፈናቀል እንዲሁም የጉባኤችንን ድባብ አጠቃላይ ለመቀየር የተደረገው እንቅስቃሴ ይህንን ትግል የማኮላሸት ጭምር እሳቤ በውስጡ ያደረጉ ነገሮች እንዳሉት የሚያሳዩ መረጃዎች አሉ። ስለዚህ እዛ ያለውን ህዝብ ማየት ማረጋጋት ቅድሚያ ይሰጣል። የክልላችን ፕሬዝዳንትም ጭምር ከዛ ከህዝብ ጋራ መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንፃር
ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ጠዋት ጉባኤው ላይ ተገኝተው መፈቻ እንደሚያደርጉ የተነገረ ሲሆን ጉባኤው በተለያዩ ጉዳዮች ላይ እያደረገ ያለውን የቡድን ውይይት ዛሬም ቀጥሏል። ከውይይቱ ጉዳዮች ስለ ስያሜ አርማና መዝሙር ለውጥን በተመለከተ አስፈላጊነቱ የወቅቱን የህዝቡን የፖለቲካ ስነልቦናና ፍላጎት ያማከለ ለውጥ መሆኑንም ነው ወይዘሮ አዳነች የተናገሩት። በሌላ በኩልም ጉባኤው በየርከኑ ያሉ የድርጅቱን አመራሮች የሚመርጥ ሲሆን ከዚህ ቀደም ያሉ የድርጅቱን ለውጥ መሸከም አልቻሉ የተባሉ ከአመራርነት ደረጃቸው መነሳታቸውንም ለጋዜጦች ተናግረዋል።
ችግር ያለባቸውና በተባለው ደረጃ ሰርተው ችግሮችን መፍታት ያልቻሉትን አመራር ከ18000 በላይ አመራር ከአመራር ፑል ውጪ አድርጓል። በውስጡ ነው ከፍተኛውን ትግል ያካሄደው። ወደ ውጪ አላየም። ወደ ውስጥ መጀመሪያ ያየው ወደ ውስጥ። ምክንያቱም ወደ ውጪ ማየትና ሌላውን ምክንያት ማድረግ ከዚህ በፊትም ብዙ ለውጥ አላመጣም። እኛ ከተለወጥን ነው ለውጡ ሊቀጣጠል የሚችለው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከጅማ።
ከምሽቱ 3 ሰዓት ከ37 ደቂቃ ላይ ሆኗል። ሙክታርን በነገራችን ላይ እናመሰግናለን። ፕሮግራሙ ላይ የምናስተናግዳቸው አዲሱ አበበና
እኔም ሰለሞን አባተ ነን።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ቴክኒሻናችን ግሌን ሆላስ ነው። የዌብና የማህበራዊ መገናኛ ፕሮዲውሰር አባየሁ ገበያው ነች። የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቅቋል።
ክቡራትና ክቡራን አድማጮች ዌብሳይታችን amharic.voanews.com ላይ ሙሉ ዘገባዎቻችንና ሌሎችም አዳዲስ ዘገባዎች ሰፍራሉ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንደዚሁም voa.horn.mobi ላይም ታገኛላችሁ። የቪኦኤን አፕን በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው።
ለዚህ ክፍል ወደ አዘጋጀነው የመጀመሪያ ቀንብር እናልፋለን። ከቡራዩ የተፈናቀሉ ወደ 17000 የሚሆኑ ዜጎች በ8 የተለያዩ ጊዜያዊ መጠለያዎች እርዳታ እየተሰጣቸው መሆኑ ተገልጧል። ከአዲስ አበባ አስተዳደር ጋር በመሆን የሚያስፈልገውን ሰብአዊ ድጋፍ ሲያደርጉ የነበሩ ወጣቶች አስተባባሪና የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ መስተዋት አረጋው ጠይቃለች።
በቡራዮና አካባቢዋ በተፈጠረ ግጭት ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች አዲስ አበባ በሚገኙ በተለያዩ ትምህርት ቤቶች ውስጥ በጊዜያዊነት ተጠልለው ይገኛሉ። እነዚህ ከ17000 በላይ የሚሆኑ ዜጎች ውንጌት፣ ፊታውራሪ ሀብተ ጊዮርጊስ፣ ቃሌ፣ ብስራት፣ ፊሊጶስ፣ ሚኪሊላንድ ወረዳ 8 እና ዘነበ ወርቅ ወረዳ 5 የወጣቶች ማዕከል ውስጥ በአዲስ አበባ መስተዳድርና ነዋሪዎች ጊዜያዊ እርዳታ እየተሰጣቸው እንደሆነ አስተባባሪዎቹ ለቪኦኤ ገልጸዋል። ለተፈናቃዮቹ እርዳታን በማሰባሰብ በቀዳሚነት ከፍተኛ እንቅስቃሴ የሚያደርጉ ወጣቶች ዋና አስተባባሪ ያሬድ ሹመቴ ተፈናቃዮቹ የሚገኙበትን ሁኔታ ገልጾልናል።
ለቅሶ አለ፣ ሁሉም ጋር ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። አንድ ልጅ ቀርታባቸው አንዲት እናት ሳንጻ ልጅ ሊያመጣ የሄደ አባት ተገደለ ተብሎ ተነግሯት ያለቀሰች ህዝቡ በሙሉ ስሜት ተረብሾ በጣም ከፍተኛ ስጋት ነበረ። ፊሊጶስ ካምፓስ አካባቢ ደግሞ ጉዳት የሚያደርሱ ሰዎች መጡ ተብሎ ረብሻ ነገር ተፈጥሮ ጥይት ሁሉ ተተኩሶ ሰው ተበትኗል እና እንዲህ አይነት ነገሮች እየመጡ ነው እያሳደዱት ነው የሚል ስሜት ስለነበር እሁድ የነበረው ነገር በጣም አስፈሪ ነበር። ሰኞም እንደዚህ ትናንትና ማለት ነው እንዲህ አይነት ስጋቶች ነበሩ። አሁን በደንብ ጭንቀታቸው እንዴት ነው ተመልሰው መቋቋም የሚችሉት የሚለው ነው እንጂ ስሜታቸው ተረጋግቷል። ህጻናትም በደንብ መጫወት ጀምረዋል።
በየመጠለያዎቹ የሚገኙት ተፈናቃዮች ቁጥራቸው ከፍተኛ እንደሆነና አስፈላጊውን ጊዜያዊ እርዳታ ከምግብ ጀምሮ አልባሳትና ሕክምና እየተሰጣቸው እንደሆነም ያሬድ ይገልጻል።
በእኛ ድምር 17300 ሰው ነው። ይሄ ቁጥር በነገርስ ላይ ከአንድ ሰዓት ከሁለት ሰዓት በኋላ ብትጠይቂ ሊቀየር ይችላል። አንዳንዶቹ አካባቢያቸው ሰላም ነው ተብሎ የተመለሱ አሉ። በብዛት ደግሞ አዳዲስ ግጭቶች ይችላሉ ይገባሉ።
የት አካባቢ ነው አሁን ግጭቶች ያጋጠማቸው ወደናንተ?
አሁን አዲስ አበባ ዙሪያ ላይ አዲስ አበባ ከባቢያ ላይ በነበወርቅ አካባቢ ቻይና ካምፕ የሚባል የትላንትና አየር ጤና ማለት ነው ትላንትና የተፈናቀሉ አሉ። ይሄ አዲስ አበባ ውስጥ ምራሱ ማለት ነው። ከሶራምባ ከሚባል ቦታ የመጡት ሰላም ነው ተረጋግቷል ተመለሱ የተባሉ አሉ። እስካሁን ካምፕ ያላገኙ ወደ 270 ሰዎች ዛሬ አይተናል። የመጀመሪያውን አናውንስመንት ካረግን ሰዓት ጀምሮ ምግብ በጣም ከፍተኛ ሁኔታ ተርፏል ሁሉ እንደውም ለሌላም ቦታ የሚበቃ ሁሉ ምግብ ነው የተሰበሰበው። አብዛኞቹ የሚበላሹ ምግቦች አሁን እንደውም መቀበል አንዳንዶቹ ካምፖች ላይ አቁመናል። ትንሽ ወደፊት መዘጋጀት የሚችሉ ቢቀመጡም የማይጎዱ በጥሬ እንዲመጡ ለምሳሌ አሁን የቁርስ የምሳ የራት ምንም ችግር የለም። በጣም ትልቁ ችግር የሆነብን መኝታ ነበረ። ከግማሽ በላይ የሚሆኑት ያደሩት የተኙት የትምህርት ቤት መማሪያ ዴስክ ላይ ወንበር ላይ ቁጭ ብለው ነው ያደሩት። ይሄ እጥረት አለ። አሁን ዛሬ በብዛት ትኩረት የተደረገው ይህን ችግር ለመፍታት ስለሆነ የተወሰኑ ፍራሾች እየገቡ ነው። በነገራችን ላይ አዲስ አበባ መስተዳድርም ፍራሾች እየገዛ ነው። ይህንን የሚበላ የሚጠጣ ነገርም በጀት መድበው አሁን እነሱ እያስተባበሩ ነው። ይህንን ነው ግን እነዚህ ሰዎች እንዴት ነው ወደ ቀያቸው የሚመለሱት? ሰላም ሆኖ እንኳን ቢመለሱ ብዙ ነገር ቤታቸው ተቃጥሏል፣ ንብረታቸው ተዘርፏል። አብዛኞቹ በሽመና ስራ ላይ ያሉ ናቸው። የሽመና ቃቸው ተቃጥሎባቸዋል ወይም ጥለው መጥተዋል። በየመንገዱ ሸክም ሲከብዳቸውም የጣሉ አሉ። ህይወትም ጉዳት የደረሰባቸው የቤተሰብ አስተዳዳሪ ሆነ አባት የሞተበት ልጅ የሞተበት ወንድም የሞተበት ሰው ብዙ አለ። እነዚህ ሰዎች ደግሞ እንዲቋቋሙ ማድረግ ስለሚያስፈልግ አሁን ቀጥሎ እኛ ትኩረት ማድረግ የፈለግነው በተቻለ አቅም ወደ መኖሪያ ቀያቸው ተመልሰው ሰላማዊ ህይወታቸው እንዲቀጥሉ እዛ ላይ ለመረባረብ ነው። ከዛ ውጪ ግን ያለ የየአካባቢው ወጣቶች ብቻ አይደሉም፣ ትልልቅ ሰዎች ቢያንስ እድሜያቸው ማለት እናቶች ማለት ነው ምግብ በማብሰል እንዲህ አይነት ነገሮች ላይ ሁሉ ትልቅ ተሳትፎ አላቸው። ይሄ በነገሮች ላይ እንዲህ አይነት ነገሮች ሰብአዊነት ይቅደም ስለሆነ የምንለው አዲስ አበባ ዙሪያ እንዲህ አይነት ችግሮች ቢመጡ ሁልጊዜም ተሰባስበን እንዲህ አይነት ስራዎች እናደርጋለን። ከአሁን ሰዓት ግን የአዲስ አበባ መስተዳድር ኮሚቴ አደራጅቶ ስራዎች የሚመራ አካል ስለመጣ በየካምፖቹ ላይ ያለውን ስራ ሙሉ ለሙሉ ማለት ይቻላል ለነሱ አሳልፈናል። እኛ አስተባብረን የጎደሉ ክፍተቶችን ብቻ በመንገድ ለሰው የተለያዩ እርዳታና ድጋፎች ወደ የአካባቢዎቹ እንዲሄዱ ለማድረግ ነው እየሞከርን ያለ ነው።
በርካቶቹ ተፈናቃዮች የሚገኙባቸው መጠለያዎች በኮልፌ ቀራኒዮ ክፍለ ከተማ ስር የሚገኙ ናቸው። አቶ ኢሳያስ ምህረት የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ ናቸው። ለተፈናቃዮቹ በጊዜያዊነት እየተሰጠ የሚገኘውን እርዳታ በተመለከተ አብራርተውልናል።
የጤና ተቋማት እያንዳንዱ የጤና ሴንተር ለማቋቋም መክረም እያንዳንዱ የማረፍ ያጣሪያ ከረንትሊ መረጋጋት ስላለ በአካባቢው የሚመጣው የሰው ቁጥር ቀንሷል። ነገር ግን አሁን ዛሬ እየመጣ ያለ ሀይል አለ። እኛም ኤክስፔክት አላረግነው ነበር ወደ አምስት አካባቢ ተበተጠሉ የነበረ በአቅራቢያው እነዚህ ሰዎች እየመጡ ነው። አዳዲስ መጠለያዎች እየከፈትን እያስገባን ነው ያለ ነው ማለት ነው። ሁለት እቅድ አዘጋጅተን ነው ይህን እየደገፍን ያለ ነው። ኮሚቴዎች አደራጅተናል። እነዚህ ኮሚቴዎች የረጅም ጊዜና የአጭር ጊዜ እቅድ አዘጋጅተዋል። የአጭር ጊዜ እቅዳችን እነዚህ ሰዎች መጥተዋል፣ እኛ ጋር ተቀብለዋል። ስለዚህ ምንም ነገር ሳይጓደልባቸው አገልግሎት እንዲያገኙ ማድረግ ነው። ሁለተኛው የረጅም ጊዜ እቅድ ከማስተዳደሩ ከኦሮሚያ ክልላዊ መንግስትና ከቡራዩ ከተማ አስተዳደር ጋር የሚሰራው ስራ አለ። የጸጥታ አካላት ገብቶ አካባቢ ማረጋጋት፣ የአካባቢ ህብረተሰብ የማወያየት ስራ፣ የሀገር ሽማግሬዎች፣ አባገዳዮች፣ ታዋቂ ግለሰቦች፣ ሃይማኖት አባቶች ደግሞ ህብረተሰቡ እንዲያወያዩትና ወደ ቀያቸው እንዲመለሱ የማድረግ ስራ ነው። በእኛ በኩል ቀያቸው ሲመለሱ ወጣቶችን ለማስተባበር የፈራረሱ ቤቶቻቸውን የመጠገን የማገዝ የመደገፍ ስራ ነው የሚሰራው እንደ ክፍለ ከተማ ማለት ነው። የከተማ አስተዳደሩ ግን በቋሚነት ሰዎች ወደ መጡበት አካባቢ እንዲመለሱ ከፍተኛ ስራ እየሰራ ነው። ቡድን አደራጅቶም ከትላንት ወዲያ ጀምሮ ቡራዩ ነው የሚገኙ።
አሁን የሚገኙበት ሁኔታ እንዴት ነው? መቼም ድንጋጤው ይኖራል። ቤተሰብ ዘመድ ያጣ ሰው አለ እና ስሜታቸው ምን ይመስላል? እነዚህ ተፈናቃዮች
እርግጥ ነው የስነ ልቦና መረበሽ አለ። በተለይ ህጻናቶቹ አካባቢና እናቶች አካባቢ ላይ ያስቸግራል። ይህንን ከግብረሰናይ ድርጅቶች ጋርና ከከተማ አስተዳደሩ ባሉ ባለሙያዎች እየታገዝን በየክፍሉ የማወያየት ስራ እየሰራ ነው። እንዲረጋጉ የማድረግ ስራ እየሰራ ነው። ቤተሰቦቻቸው የተጎዱባቸውም በአቅራቢያቸው እንዲታከሙ እያደረግን በመጠለያ አካባቢ ላይ ወላጆች የተጠፋፉ ህጻናት የማገናኘት ስራ ዝርዝር ይሰራርገናል። የማገናኘት ስራ እየሰራን ነው ያሉትን በዘላቂነት ደግሞ ድጋፍ የሚያስፈልጋቸው አሉ። የተለዩት ለምሳሌ ዛሬ ወደ 20 እናቶችን ለይተን በአቅራቢያችን ወደሚገኙ የእናቶችና ህጻናት ማቆያ ስፍራዎች ወስደናል። እዚያ አስረክበናቸዋል። ክትትል ድጋፍ እንዲደረግላቸው ጤና ጣቢያዎችን ክላሶች በማዘጋጀት እነዚህ ሰዎች ዛምቢያ ስ እያደረግን ያለ ነው እና መካሪ የሽማግሌዎች በማደራጀት ወጣቶች እንዲመጡ እያደረግን ያለ ነው።
አቶ ኢሳያስ ምህረት በመጨረሻ ለተፈናቃዮቹ ጊዜያዊ መጠለያነት የተዘጋጁት ትምህርት ቤቶች በሚቀጥለው ሳምንት ስራ እንደሚጀምሩ ገልጸው ከዚያ በፊት ግን ተፈናቃዮቹ የሚያርፉባቸው ሌሎች መጠለያዎችን ለማዘጋጀት ቀያቸው የተረጋጋ ዜጎችን ደግሞ መልሶ ለማቋቋም መንግስት ከፍተኛ እንቅስቃሴ መጀመሩን ገልጸውልናል።
አሁን ደግሞ ወደ ባህር ዳር እናቀናና ከሶማሌ ክልል የተፈናቀሉ የአማራ ተወላጆችን ጉዳይ የሚመለከተውን ቅንብር እናደምጣለን።
በኢትዮጵያ ሶማሌ ክልል ተፈናቅለው የመጡ ዜጎች በባህር ዳር ከተማ ድጋፍ ይደረግልን የሚል መፈክር በማሰማት ሰልፍ አድርገዋል። ሰልፈኞቹ እንደሚሉት ከሆነ ተፈናቅለን ከመጣን ከአንድ ወር በላይ ሆኖናል። በተደጋጋሚ ወደ ክልል ርዕሰ መስተዳድር ጽፈት ቤት በመሄድም አመልክተናል፣ ግን እስካሁን ምንም አይነት ምላሽ አላገኘንም። ያለነው ከቤተሰቦቻችንና ከዘመዶቻችን ጋር ተጠግተን ነው ይላሉ።
አበራ ካሳውን እባላለሁ። የመጣሁት ከኢትዮጵያ ሶማሌ ክልል ነው። አስተማሪ ነኝ። እኛ ከኢትዮጵያ ሶማሌ ክልል በገፍና በበደል በጣም ተጨፍጭፈን የወጣነው ሀብትና ንብረታችን ተዘርፎ ይሁን እንጂ አሁን እዚህ መተን ምንም የክልላችን መንግስት መፍትሄ እየሰጠን አይደለም። ብዙ ጊዜ ተመላልሰናል፣ ለአንድ ወርና ከዛ በላይ ተመላልሰናል፣ ግን በቀጠሮ ነው ሁሌም የምንለየው። ሌሎች ክልሎች አሉ፣ እኛ ምናቃቸው ብዙ ትሪት የተደረጉ ክልሎች አሉ። እኛ ግን ይሄ ሁሉ ሰው ተሰባስቦ አድማጭ ሰሚ ማጣት ምን ማለት ነው? እኛ ቤተሰቦቻችንን ልናግዝ ወንድሞቻችንን ልናስተምር ሲገባ እኛ ጥገኛ ሆነን አሁን በዚህ ሰዓት ስንገኝ ምንድነው እስቲ ያለው የአማራ ክልል ህዝብና የአማራ ክልል መንግስት ይሄን አይቶ ችግራችንን ባስቸኳይ እንዲፈታልን ጠይቃለን። ፍትህ ለማግኘት ደግሞ የግድ ድንጋይ መወርወር የለም አያስፈልግምም። አሁን መተን እዚህ ጋር እየጠየቅን ነበረ፣ ግን በአግባቡ እየተስተናገድን አይደለም።
ቁጥራችን በግምት ማወቅ ይከብዳል። በጣም በጣም ብዙ ነን። አሁን ያለነው ኦልሞስት እስከ 2000 የሚሆን ይኖራል ብዬ ገምታለሁ። ያልመጡ ሰዎች አሉ፣ መምህራኖች አሉ፣ የህክምና ባለሙያዎች አሉ፣ ነጋዴዎች አሉ። ከዛ በብዛት ነው የተፈናቀለው። ተፈናቅሎ ግን ያለው ሜዳ ላይ ነው ያለው ሁሉ። እኛ መጠን አስተዳደር ቢሮ ውስጥ ተናግረናል በተደጋጋሚ የሚሉን ምንድነው ነገ ከነገ ወዲያ ምንም አይነት መፍትሄ የለለው ጣብ የሚል ነገር የለም። እኛ ግን ሜዳ ላይ ነው ያለነው። አብዛኛው ቤተሰብ ላይ ያለ፣ ግማሹ ደግሞ መኖሪያ እንኳን የለለው አለ። እኔ ለምሳሌ ቤተሰብ ይዤ ነው የመጣሁት። ቤተሰብ አለኝ፣ ግን የት ነው የምሆነው? ቤተሰብ ይዘሽ ምን ላይ ነው የምትቀመጪው? ስለዚህ የክልሉ መንግስትም መፍትሄ አልሰጠንም። እዚህ የምታያቸው ሰዎች በሙሉ ምንም አይነት ምግብ አልቀመሱ፣ ዝም ብለው መጡ። ከየአካባቢው ማለት ነው ነው የመጡት፣ ግን ምንም ነገር የለም። ምን እንደሚያደርጉልን ልንጠይቅ ነው የመጣን። መፍትሄ የሚሰጠን አካል ኢቭን ምላሽ የሚሰጠን አካል እንኳን የለም። ገንዘባችን ተወርሷል። ለምሳሌ እኔ ሙሉ ንብረቴን ነው ትቼ የመጣሁት። ራሴን ብቻ ነው ይዤ የመጣሁት። ራሴን ብቻ ይዤ መጥቼ እንዴት ነው ተመልሼ የሚሄደው? ሄጅስ ምንድን ነው የምሰራው? በምን ንብረትስ ነው የምኖረው? እዚህ ቤተሰብ ላይና ከሚያውቁ ሰዎች ነው እየተመገብን ያለ ነው። ኢቭን የሎት ፍጆታ እንኳን የለንም። ሶ ይሄንን ነገር የክልሉ መንግስትና የክልሉ ህዝብ አቤት እንዴት ነው ምንድነው ችግራችሁ ሊለን ይገባል ነው።
የተፈናቃዮችን ቅሬታ ይዤ ጉዳዩ መለከታቸዋል ወደ ተባሉት በክልሉ ርዕሰ መስተዳድር ጽፈት ቤት የልማት ትብብር በየነ መንግስታት እና የአጎራባሽ ክልሎች ግንኙነት ከፍተኛ ባለሙያ ወይዘሮ እታገኘሁ አዳመን አገኘሁ። እሳቸው ተፈናቃዮቹ በተደጋጋሚ መምጣታቸውን አልካዱ።
የመጡ መምህራንን ያደረግነው ነገር ነበር፣ ካምፕ ለጊዜው ካለው መጠለያ እንዲገቡና የምግብ አቅርቦት እንዲቀርብ አስቸኳይ ድጋፍ ይደረግ የሚል ሀሳብ አንስተንላቸው ነበር። አይተውታል። ሂደው ያዩ ሰዎችም አሉ። ከመጠለያው ጋር ትንሽ እዛ መቆየት አልፈለጉም። ወደ የቤተሰቦቻችን እንሂድ ወደ ቤተሰቦቻችን ሄደን ገለን እንከታተል በዚህ መንገድ ድጋፍ አድርኩልን መረጃዎች ማነው ኢንፎርሜሽኖች ሲኖሩአችሁ ደግሞ መረጃ ስጡን በሚል ተነጋግረን ተግባብተን ሄዱት ወደ ቤተሰቦቻቸው ሲሄዱ ማለት ነው። በዛ መንገድ እንደርሳ መስተዳደር ጉዳዩን ያዝና አቀረብን ችግሮቹ ታዩ በሚገባ አስተና በኩል ድጋፎች እንድታደርጉላቸው የተደረገበት ሁኔታ ለጅማሮ አለ። አሁንም ደግሞ ቁጥሩ እየመጣ ነው። አንቺም እንድትይልኝ መፈልገው በርካታ ቁጥር ዛሬም ጭምር እየመጡ ነው ገና እየገቡ ማለት ነው። በተለያየ ቦታዎች ቆይተናል ነው የሚሉት። አሁን እነሱም ይጠይቁት አንድ ግዚያው ይቺ የምግብ እንትኗን ብቻ አይደለም እየጠየቁ ያሉት ዘላቂ ጥያቄ ያላቸው ጥያቄው እዚህ መመደብ አለብን ነው። ተመልሰን ወደዛ ግጭት ወደ ተፈጠረበት ክልል አንሄድም የሚል አቋም አላቸው በግልጽ
አይ ቃልም ተገብቶልናል እያሉኝ ነበር።
ከርዕሰ መስተዳደር አኳያኔ በዚህ መንገድ ቃል የገባ አካል መኖሩን አላቅም የተገባ ነው ብዬም ሐሳብ እንት ማለት አልችልም አላቅም ይሄንን አልተገባም የሚል ሐሳብ አለኝ እንደኔ ማለት ነው። መረጃቸው ተጠናክሮ ለሐላፊዎቹ ገብቷል። ሐላፊዎቹ ተወያይተውበታል። አስቸኳይ ለተወይ ድጋፉ በምግብ ዋስትና በኩል እንዲተላለፍላቸው ተደርጓል። በምክትል ርዕሰ መስተዳድሩ ወያይተዋቸዋል ተወካዮቻቸውን ማለት ነው። በዛ መንገድ እንትኑም ተላልፎላቸው ያ እንዲፈጥን ወደዛ እነሱንም ያስገባናቸው ማለት ነው። ሶ በዚህ መንገድ እኔ በአጭር ጊዜ ውስጥ ዕለታዊ ችግር እንትናቸው እየተፈታ ነው። አልመለከተሽ ዘላቂውን ደግሞ ክልሉ ከፌደራሉም ጋር እየተነጋገረ ነው። በዘላቂነት እነዚህ ሰዎች ችግር መፈታት አለበት። ዝም ብለው ቁጭ አላሉ እነቱን ለመናገር እንቅልፍ ያስወሰድሽ ነው የሚሰሙ ድምጽ ማለት ነው። ሰው በዚህ መንገድ እየተነጋገርን ነው ከፌደራል አካላት ጋር። በዛ መንገድ አሁን ጤና ሚኒስተር ዛሬ ራሱ የጤና ባለሙያዎችን ጠርቶ እያወያየ ነው አዲስ አበባ ላይ ማለት ነው። ትምህርት ሚኒስተር እንግዲህ ይህን ያደርጋል ብለን እያሰብን ነው። ሲረጋጋ ክልሉ ከክልሎቹም ጋር ያለውን ግንኙነት አጠናክሮ በመቀጠል ፌዴራሉም ጋር አጠናክሮ በመቀጠል ለእነዚህ ዜጎች ፈጣን ምላሽና አስቸኳይ የሆነ ነገር እንዲደረግ እየተሰራ ያለ መሆኑ ነው። በዚሁ አጋር
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የኢትዮጵያና ይቅርታ ቀደም ሲል ያስቴርን ለተብራራሽ
አሁን አስቴር ምስጋናው ከባህር ዳር መሆኗን ነው። እዛ የሚገኙ ከሶማሌ ክልል የነበሩ ተፈናቅለው የነበሩ የአማራ ክልል ተወላጆች ያለ ድጋፍ እየቆዩ እንደሆኑ እንዳሉ የገለጹበትን ዘገባ ነው ያደመጣችሁት። ምንም እንኳን የክልሉ አስተዳደር እየረዳ መሆኑን ቢገልጽም እርዳታው ግን በቂ እንዳልሆነ አምኗል በዘገባው ላይ። እናመሰግናለን አስቴር ለዘገባው።
መልካም ወደሚቀጥለው ቅንብር መንደርደሪያ ስንሄድ የኢትዮጵያና የኤርትራ መሪዎች የሰሞኑ የጅዳ ግንኙነት ማብራሪያ ይላል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ወደ ጅዳ ጎራ ብለው በአካባቢው ያደረጉ ስላሉት እንቅስቃሴ፣ የሰላም ንግግሮቻቸውና ሌሎችም ተግባሮቻቸው ከንጉሥ ሳልማን ቢን አብድል አዚዝ አልሳውድ የሙገሳ ሽልማት ተጠልቆላቸዋል። የተባበሩት አረብ ኤሚሬቶችም እንደዚሁ አድናቆቷን ገልጻለች። ለመሆኑ ይህ የጅዳ ግንኙነት ንግግር በአጠቃላይ ቆይታቸው ምን ነበረ? መነሻውስ ምንድን ነው ብዬ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ደውዬ ነበረ። አቶ ፍጹም አረጋን አግኝቻቸዋለሁ፣ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ። እንደምን አሉ አቶ ፍጹም? አሜን። በቅድሚያ ለጊዜው በጣም አመሰግናለሁኝ አቶ ፍጹም። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጅዳ ላይ ተገናኝተው ነበርና ምንድን ነው የግንኙነታቸው ምክንያት? ለምን ጅዳ ላይ መገናኘት አስፈልጋቸው? ትርጉሙስ ምንድን ነው?
እንግዲህ ባለፈው የተባበሩት አረብ ኤሚሬት ላይ በተገናኙ ወቅት ጥሪ የተደረገላቸው በተባበሩት አረብ ኤሚሬት ክራውን ፕሪንስ አማካኝነት ሁለቱ ሀገሮች የደረሱበት የሰላም ስምምነትን አድናቆት ለመስጠት ሽልማት ለመስጠት ያሰቡ መሆኑን ገልጸውላቸው ሽልማት ሰጥተው ነበር። በዛ ነው ጊዜ በነጋታው ወደ ሳውዲ አረቢያ ለመሄድ ዝግጅት ተደርጎ ነበር። ሆኖም ወደ አሜሪካ ዲያስፖራ ለማግኘት ፕሮግራም እንዳላቸው ገልጸው መገኘት እንዳልቻሉ ስለገለጹላቸው በዛን ወቅት ወደ ሳውዲ አረቢያ መሄድ አልቻሉም። ስለዚህ ሁለቱም ሀገሮች በተከታታይ ለኢትዮጵያና ኤርትራ
የደረሱት አስመራ ላይ ለደረሱት የሰላም ስምምነት ሽልማት ለመስጠት ልክ አንዳንድ ሽልማት ለመስጠት የሚፈልጉ ተቋማት እንዳሉ ሁሉ አንዳንዶች ደግሞ በምስጋናና በአድናቆት እንደሚገልጹት ሁሉ ያንን ሽልማት አካባቢው ሰላማዊ መሆኑን እነዚህ ሀገሮች ለምሳሌ ሳውዲ አረቢያ የቀይ ባህር ጅዳ ወደብ ያለበት መሆኑ የአካባቢ ሰላም መሆን እነሱንም ተጠቃሚ እንደሚያደርጋቸው ስለሚያምኑ እንደሆነ ነው።
ሁለቱ መሪዎች ጅዳ ላይ እንደተገናኙ ሲወጡ የነበሩት ዘገባዎች ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ የሰላም ስምምነት ተፈራረሙ የሚሉ ነበሩ እና አስመራ ላይ ተደርጎ ከነበረው ስምምነት የተለየ ስምምነት ተፈርሟል እንዴ? ጅዳ ላይ
አልተፈረመም።
ምንድን ነው በሰነድ ደረጃ የወጣው ከጅዳ ስብሰባ?
እንግዲህ በአስመራ ላይ ጠቅላይ ሚኒስትሩ በተገኙ ጊዜ ባለ አምስት ነጥቦች የሰላም ስምምነት ተፈርሟል።
ያስታውሱኛል እነዛን አምስት ነጥቦች አቶ ፍጹም?
የመጀመሪያው በሁለቱ ሀገሮች ላይ የጦርነት ጉዳይ ሙሉ ለሙሉ እንዳከተመለት የሚገልጽ ነው። ሁለተኛው በንግድና ኢንቨስትመንት በወደብ ልማትም ሁለቱ ሀገሮች እንዲሁም ሌሎች አብረዋቸው ሊሰሩ ፈቃደኛ የሆኑ ሀገሮች ካሉ በጋራ በመሆን ለማልማት የተዘጋጁ መሆኑን የሚገልጽ ነው። ሌላው ሁለቱ ሀገሮች በተለያዩ ዘርፎች በንግድና ኢንቨስትመንት ብቻም ሳይሆን በቱሪዝምም፣ በማህበራዊ ልማትም፣ በሌሎች ሴክተሮች ልማትም ተባብረው ለመስራት ከዚህም አልፈው በጸጥታ ዘርፍም በጋራ ጸጥታ ትሬቶችን ለመከላከል የወሰኑ መሆናቸውን የሚገልጽ ነው። ከአካባቢው ሀገሮች ማለትም በአፍሪካ ቀንድ ዙሪያ ካሉ ሌሎች ሀገሮች ጋር በመተባበር በኢኮኖሚ የመተሳሰር ለዛ ደግሞ ሲባል አስቀድሞ ሰላማቸው አካባቢ ላይ እንዲረጋገጥ የማድረግ የመጨረሻው አምስተኛው ማለት ነው። ከነዚህ ሁለት ሀገሮች ከኢትዮጵያና ከኤርትራ ጋር ማለት ነው ተባብሮ ለመስራት ዝግጁ የሆኑ ሌሎች ወገኖች ጋር አብሮ ለመስራት ሀገራዊ ይሁን አካባቢያዊ ደህንነት ለመስራት ዝግጁ ከሆኑት ጋር ተባብሮ ለመስራት ያለመ ነው። እነዚህ ናቸው የነበሩት። አሁን እነዚህ በተጠበቁ ናቸው። የተለየ ሌላ የተነሳ ነገርም የለም። በዚህኛው ላይ ስምምነት ተብሎ የገባው ሰነድ ላይ የተመለከትኩት የወደብ ልማትንም እንደገና የኢንዱስትሪ ፓርኮች ልማትንም የስፔሻል ኢኮኖሚ ዞን ልማትን ሁለቱ ሀገሮች በሚመርጧቸው ቦታዎች አብሮ ለማልማት ፍላጎትም ያላቸው መሆኑን የሚገልጽ ነገርም ተጨምሮበታል።
እና ከጅዳው ስብሰባ ጋር ወይም ግንኙነት ጋር የሚያገናኘው ወይም የተነሱ ትኩረት የተሰጣቸው አካባቢዎች አሉ? በዚህ ላይ
የተነሱ አካባቢዎች የሉም። ያው ሁለቱ ሀገሮች ተስማምተው የሚመርጧቸው ቦታዎች ሰብ ከሆነ ምጽዋም ከሆነ ሌላ ቦታ ከሆነ በዋነኛነት ከወደብ ልማት ጋር ስናስብ እነዚህ ሁለት ቦታዎች መነሳታቸው አይቀርም። አካባቢው ከጦርነት ቀጠና ወጥቶ የልማት የሰላም ቀጠና ሲሆን በልማት ምቹ መሆኑን የተመለከቱ ይመስለኛል። እነዚህ የተባበሩት አረብ ኤሚሬትና የሳውዲ አረቢያ መንግስታት በትብብር እየሰሩ ከመሆናቸው ጋር ተያይዞ ይህን አካባቢ ኢትዮጵያና ኤርትራን ጨምሮ ሌሎች ደግሞ ወደፊት ከነዚህ ጋር ሊተባበሩ የሚችሉ ሀገሮችን ለምሳሌ ሶማሊያን፣ ጅቡቲን፣ ሌሎችም ሀገሮች ወደዚህ ህብረት ውስጥ ሊመጡ እንደሚችሉ የሚያሳዩ ነገሮች አሉ። ሪጅኑ በአጠቃላይ የሰላም ቀጠና ሆኖ የልማትም ቀጠና ጭምር ሆኖ እንዲቀጥል እነሱም ደግሞ እንደ ሀገር የጋራ ተጠቃሚ ሆኖ የሚሄዱበትን ሁኔታ አስቀድሞ ኦፖርቹኒቲን እያዩ እንደሆነ ነው የሚገምተው።
እንግዲህ ይሄ አካባቢ የሰላም ቀጠና እንዲሆን የሁሉም ወገኖች በአካባቢው ያሉ ወገኖች ፍላጎት ቢሆንም በሌላ በኩል ደግሞ የተለያዩ የፖለቲካ ተንታኞችና ምሁራን የሚያነሱት ነጥብ አለ። በአሁኑ ጊዜ በተለይ የመን ውስጥ በሳውዲ አረቢያ የሚመራ ኃይልና የተባበሩት አረብ ኤሚሬቶችም ከዋና ዋና ተዋናዮች አንዷ የሆኑበት ጦርነት እየተካሄደ ነው ያለው። ይሄ በዚህ በአረብ ልሳነ ምድርና በአካባቢው በተለይ በምስራቅ አፍሪካ ፖለቲካ ላይ ጫና እንደሚያሳድር እየተናገሩ ነው እና በተለይ ኤርትራ ደግሞ በዛ ጥምረት ውስጥ የተወሰነ አስተዋጽኦ ያላት ተሳትፎ ያላት ሀገር ነች። ኢትዮጵያን ወደዚያ ግንኙነት ይሄ በተለይ ከፋርስ ባህረ ሰላጤ በራቀ ሁኔታ ከኢራን በራቀ ሁኔታ ባለ ግንኙነት ውስጥ ሊከታት የሚችል እንቅስቃሴ ነው የሚሉም አሉና ምንድን ነው የሚሉት እርሶ አቶ ፍጹም በዚህ አካባቢ በዚህ ነጥብ ላይ?
ይህንን ሀሳብ ለፖለቲካ ተንታኞቹ ተዋለውን በኢትዮጵያ በኩል ተንከገለስኩ ስምምነት ይወጣ እንደምትጠቁም ከገለስኩት የተለየ ነገር በጅዳ ወይም በአቡዳቢ በነበሩ መድረኮች ላይ አልተ
አቶ ፍጹም አረጋን አመሰግናለሁ። ይቀጥላል ንግግራችን። በነገው ምሽት ተጠብቋቸው ለቀሪ ጥያቄና መልሶች ተንታኝም ይዘን እንመለሳለን። ዝግጅታችን ለዛሬ በዚሁ ተጠናቋል። በምሽቱ ፕሮግራሙ አናዘጋጅ ተሳበላቸውና በሌሎችን ባልደረቦቻችን ስም ስናስተናግዳችሁ ቆየነው። ሰለሞን አባተና አዲሱ አበበ ነን። አብራችሁን ስለቆያችሁና አመሰግናለን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልኝ።